ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬው ጥቅምት 21 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። የፌዴራል ጠቅላይ ፍርድ ቤት አዲስ ፕሬዝዳንትና ምክትል ፕሬዝዳንት ተሾመለት።
ያላቸውን የአገር ውስጥና የውጭ ልምድ ታሳቢ ማድረግ ክብርት ወይዘሮ መዓዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ።
ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ሹመቱን ባጸደቁበት ወቅት ያሰሙት ንግግር ነው።
ሁኔታው ስራው ከባድ ነው። ነገር ግን ከኔ ከፍተኛ በዚህ አካባቢ ያላቸው ሰዎች እንዲኖሩ ስላሉ፣ ነገር ግን እኔም ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ከሀገር ውስጥ የሚሆን ከሀገር ውጭ ያለውን እውቀት በመጠቀም ለውጥ ለማምጣት ስላለ ብዬ ነው።
አዲሷን ተሿሚ ወይዘሮ መዓዛ አሸናፊን አነጋግረናቸዋል።
በሌላ ዘገባችን ደግሞ ሰማያዊ ፓርቲ በሀገር ውስጥ የሚንቀሳቀሱ ግጭቶችና የደቦ ፍትህ እንዳሳሰበው አስታውቋል። ዘገባ አለን።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዜናዎች ተመልሰን መጥተናል። በገፍ ወደ ዩናይትድ ስቴትስ ድንበር እየተጓዙ ያሉትን የማዕከላዊ አሜሪካ ፍልሰተኞችን ለማቆም 15,000 የሚሆኑ የዩናይትድ ስቴትስ ወታደሮች ከሜክሲኮ ጋር ወደሚያዋስነው ድንበር ሊላኩ እንደሚችሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ገልጸዋል። አደገኛ ሰዎች ናቸው ብለዋል ፕሬዚዳንት ትራምፕ ስለ ፍልሰተኞቹ ሲናገሩ። ቀደም ሲል ደግሞ በጣም መጥፎ ቀማኞችና ወሮበላዎች ናቸው ብለዋቸው ነበር። ከኤልሳልቫዶር የተነሳች ወደ ዩናይትድ ስቴትስ ድንበር በማዝገም ላይ ካሉት ሰዎች መካከል አንዷ ሴት ግን እኛ ማንንም ለመጉዳት ወይም ለመዝረፍ የተነሳን ወሮ በለች አይደለንም፣ ሰርተን በላባችን ለመኖር የምንመኝና የምንጸልይ ሰዎች ነን የሚል ምላሽ ሰጥታለች።
በሌላ ዜና እስያ ውስጥ በብዙ መቶዎች የሚቆጠሩ የጉግል ሰራተኞች ዛሬ ለአጭር ጊዜ ከስራ የመውጣት አድማ መጥተዋል። የጉግል ኩባንያ የጾታዊ ወከባንና የስራ ቦታ ባህሉን አያያዝ በሚመለከት በዓለም ደረጃ የሚካሄደው ተቃውሞ አካል ነው። አብዛኛዎቹ ሴቶች የሆኑ በዚሁ በመቶዎች የሚቆጠሩ ሌሎች ሰራተኞች ደግሞ ዛሬ በዓለም ዙሪያ ካሉት የጉግል ኩባንያዎች ከስራ የመውጣት አድማ ያደርጋሉ ተብሎ ይጠበቃል። ግዙፍ የኢንተርኔት ኩባንያ የሆነው ጉግል ሰራተኞችን በማዋከብ ተግባር የተከሰሱ ወንድ ባለስልጣኖችን ስለፈጸሙት በደል ሳያውቅ በሚሊዮኖች የሚቆጠር ዶላር ከፍሎ ሸኛቸው የሚል ወሬ ባለፈው ሳምንት በኒውዮርክ ታይምስ ጋዜጣ ላይ ከወጣ በኋላ ከስራ የመውጣቱ አድማ እንደተባባሰ ተዘግቧል።
ሂዩማን ራይትስ ዎች የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ቡድን በሰሜን ኮሪያ ተስፋፍቷል ያለው የወሲብ በደል ለማቆም አስቸኳይ እርምጃ እንዲወሰድ ጠይቋል። ቡድኑ ለሶስት ዓመታት ያህል ባካሄደው ጥናት መሰረት በሴቶች ላይ የሚፈጸም የወሲብ በደል ከመዘውተሩ የተነሳ ሰሜን ኮሪያ ውስጥ እንደ የኑሮ አካል ተደርጎ እየተወሰደ ነው ሲል ዛሬ ባወጣው ባለ 88 ገጽ ዘገባ አስገንዝቧል። የኮሪያ ብሔራዊ ውህደት ተቋም በሰሜን ኮሪያ ስላለው የሰብአዊ መብት ሁኔታ ባለፈው ሐምሌ ወር ነጭ ወረቀት በሚል ያወጣውን ዘገባ ተከትሎ ነው የሂውማን ራይትስ ዎች ዘገባ የወጣው። የነጭ ወረቀቱ ዘገባ ሴቶች ቤት ውስጥ ለሚፈጸም ኃይል ተጠቃሚነት የተጋለጡ መሆናቸውን፣ ጾታ ተኮር ብዝበዛ መኖሩን፣ በማህበረሰቡ ላይ የኃይል ተጠቃሚነት መዘውተሩ ሴቶችን ከጥቃት ለመከላከል የሚያስችል ሁኔታ አለመኖሩም ተዘርዝሯል። ሂዩማን ራይትስ ዎች ባወጣው ዘገባ ደግሞ የሰሜን ኮሪያ መንግስት የሚቀርቡትን ስሞታዎች እንደማይመረምርና ለፍርድ እንደማያቀርብ ለሰለባዎቹም ከለላ እንደማያደርግና አገልግሎት እንደማይሰጥ በሪፖርቱ አመልክቷል።
በመጨረሻም የኢንዶኔዥያ የባህር ኃይል ጠላቂዎች በጃቫ ባህር ላይ ከተከሰከሰው ጄቲ 610 የላይን አየር መንገድ በረራ አውሮፕላን ጥቁር ሳጥኖች አንዱን ማግኘታቸውን ገልጸዋል። ጄት አውሮፕላኑ ከጃካርታ እንደተነሳ በጥቂት ደቂቃዎች ውስጥ ነበር የተከሰከሰው። ጠላቂዎቹ ዛሬ ለቴሌቪዥን ጣቢያ ዘጋቢዎች በተናገሩት መሰረት አንደኛውን የአውሮፕላኑን የቀረጻ መሳሪያ ያገኙት በባህር ወለል ላይ ነው። የፍለጋ ሰራተኞቹ ቦይንግ 737 ማክስ 8 የተባለው ጄት አውሮፕላን ስብርባሪዎች ለማግኘት ቀንና ሌሊት ሲሰሩ ሰንብተዋል። ጥቁር ሳጥን በአውሮፕላኖች በረራ ወቅት ሂደቶችን ሁሉ የሚዘግብ መሳሪያ በመሆኑ ስለ በረራው እና አውሮፕላን አብራሪው በየብስ ከነበሩ ተቆጣጣሪዎች ጋር ስለተነጋገረው ነገር ወሳኝ መረጃ ይኖራቸዋል ተብሎም ይጠበቃል። አብራሪው ወደ አውሮፕላን ማረፊያው ለመመለስ ጠይቆ እንደነበር ተዘግቧል። ባለስልጣኖች የላይን አየር መንገድ ጄት አውሮፕላን የወደቀበት ቦታ ለይተናል ብለው እንደሚያምኑ ትላንት ተናግረዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው የቀድሞዋ የሕግ ባለሙያ ሴቶች ማህበር ፕሬዝዳንት ወይዘሮ መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ተሾሙ። አቶ ሰለሞን አረዳ ደግሞ ምክትል ፕሬዝዳንት ሆነው ተሾመዋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን ሁለት እጩዎች ያጸደቀ ሲሆን እጩዎቹ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል። ወይዘሮ መዓዛ በፍርድ ቤቶች ዙሪያ ያሉትን ችግሮች እንደሚረዱና ይህን ለማሻሻልም ጠንክረው እንደሚሰሩ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት።
ቀደም ሲል የፌዴራል ጠቅላይ ፍርድ ቤቱን በፕሬዝዳንትነት ይመሩ የነበሩት አቶ ዳኜ መላኩ ስልጣንና ኃላፊነታቸውን የመልቀቂያ ጥያቄ የያዘ ደብዳቤ አስገብተዋል። ምክትላቸው አቶ ጸጋይ አስማማው ተመሳሳዩን አድርገዋል ተብሏል። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጠቅላይ ፍርድ ቤትን በፕሬዝዳንትነትና ምክትል ፕሬዝዳንትነት እንዲመሩ ሁለት ሹመቶችን አቅርበው አጸድቀዋል። ለፕሬዝዳንትነት በእጩነት ያቀረቧቸው የወይዘሮ መዓዛ አሸናፊን ትምህርት ዝግጅትና የስራ ልምድም ለምክር ቤቱ አቅርበዋል።
በአዲስ አበባ ዩኒቨርሲቲ በሕግ ትምህርት የመጀመሪያ ዲግሪ ያገኙ፣ በአሜሪካ በሚገኘው ኬንታኪ ዩኒቨርሲቲ በዓለም አቀፍ ግንኙነት ሁለተኛ ዲግሪ ያላቸው፣ በስራ ልምድ በንግድ ሚኒስቴር የሕግ ለረዥም ጊዜ በከፍተኛ ፍርድ ቤት ዳኛ በመሆን ያገለገሉ፣ በሀገራችን የሴቶች መብቶች እንዲከበሩ የኢትዮጵያ የሕግ ባለሙያዎች ሴቶች ማህበር እንዲመሰረት ከፍተኛ ሚና በመጫወት ማህበሩን በመስራችነትና በስራ አስፈጻሚ ዳይሬክተርነት ያገለገሉ፣ ያላቸውን የሀገር ውስጥና የውጭ ልምድ ታሳቢ በማድረግ ክብርት ወይዘሮ መዓዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ምክር ቤት ፕሬዝዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ።
አዲሷ ተሿሚ የኢትዮጵያ የሕግ ባለሙያ ሴቶች ማህበር የቀድሞ ፕሬዝዳንት ወይዘሮ መዓዛ አሸናፊ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል።
ሕግንና ስርዓትን መሰረት በማድረግ
ስራዬን ለመፈጸም ቃል እገባለሁ።
ወይዘሮ መዓዛ በሕግ ባለሙያ ሴቶች ማህበር ፕሬዝዳንት በነበሩበት ወቅት ያከናወኑት ተግባር ድፍረት ወደ ተሰኘ ፊልም ጽሑፍ ተቀይሮም የሆሊውድ የፊልም ባለሙያዎችን ቀልብ ስቦ እንደነበር ይታወሳል። በተጨማሪም በሴቶች የተቋቋመው የእናት ባንክ አንዷ መስራችና አመራር ናቸው። ጠቅላይ ሚኒስትር አብይ ምክትል ፕሬዝዳንቱን አቶ ሰለሞን አረዳንም ለምክር ቤቱ አስተዋውቀዋል።
በሕግ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪያቸውን በዓለም አቀፍ የኢኮኖሚ ሕግ የማስተርስ ዲግሪ ከአምስተርዳም ዩኒቨርሲቲ፣ ሌላ ሁለተኛ ዲግሪያቸውን በሕዝብ አስተዳደር ኤምፒኤ ከሃርቫርድ ዩኒቨርሲቲ፣ በዚሁ አሜሪካ በሚገኘው ሃርቫርድ ዩኒቨርሲቲ ሶስተኛ ማስተርሳቸውን በሕግ ማስተርስ ዲግሪ ከሃርቫርድ በከፍተኛ ውጤት የተመረቁ፣ የስራ ልምዳቸው በፌዴራል ከፍተኛ ፍርድ ቤት ለረዥም ጊዜ በዳኝነት ያገለገሉ፣ በብዙ ዓለም አቀፍና ሀገር በቀል ተቋማት በሙያ ብቃታቸው የተመሰከረላቸው በመሆኑ የምክር ቤት መርምሮ የውሳኔ ሐሳቡን እንዲቀበለኝ በአክብሮት ጠይቃለሁ።
አቶ ሰለሞን ኃላፊነታቸውን በብቃት ለመወጣት ቃል ገብተዋል።
ህግና ስርዓትን መሰረት በማድረግ
ስራዬን ለመፈጸም ቃል እገባለሁ።
ከዚህ ሹመት በኋላ ወይዘሮ ማዓዛ አሸናፊን በስልክ አግኝቼ አነጋግሬያቸው ነበር። የጠቅላይ ፍርድ ቤት ፕሬዝዳንትነት ከፍተኛ ስልጣን ነው። ከዚያም በላይ ደግሞ በአሁኑ ወቅት ብዙ ችግሮች የሚነሱበት ኃላፊነትን የሚጠይቅ ቦታ በመሆኑ ሹመቱ ወደ እርሶ ሲመጣ እንዴት ተቀበሉት ብያቸው ነበር።
በሁለት ስሜት ነው የነበረኝ። የመጀመሪያው ደስ ነው ያለኝ፣ ለዚህ ለትልቅ ኃላፊነት መታሰቤ በጣም ደስ ነው ያለኝ። በሌላ በኩል ደግሞ ያንን ያህል እንዳልሹ የኃላፊነቱን ክብደትም ስለማውቀው ከትንሽ ሀሳብም ጋር ነው የመጣው ዜናው እና ለተወሰነ ጊዜም አንድ ሳምንት እንደዚህ ማሰብ ነበረብኝ። እዛ በኋላ ግን ያው ይሄ ሀገራችን ልዩ ሁኔታ ስሜት በአሁኑ ጊዜ እና እንዲህ አይነት ምናልባት በእድሜ አንድ ጊዜ የሚመጣ አጋጣሚ ሲኖር መቀበል አለብኝ ወደሚለው ሄጄ ተቀብያዋለሁ። ግን አሁን በጣም ደስ የሚል ውሳኔ ማድረጌን ተገንዝቤያለሁ።
ጠቅላይ ፍርድ ቤት ብቻውን ጠቅላይ ፍርድ ቤት አይደለም። የፌዴራል ከፍተኛ ፍርድ ቤትን፣ መጀመሪያ ደረጃ ፍርድ ቤትን ጭምር ነው የሚያስተዳድረው። የተወሳሰቡ ጥያቄዎች የሚነሱበት ለምሳሌ እንደ ሙስና፣ እንደዚሁም ደግሞ ፍትህ በአግባቡ አለማግኘት ቅሬታዎች የሚነሱበት ትልቅ አካል ነው እና እሱን በተመለከተ ከፍርድ ቤት አካባቢ ከዳኝነት አካባቢ ራቅ ብለው ቆይተዋል እና እንዴት ነው ሊመሩት ያሰቡት? ውይይት ያደረጉበት ሹመቱ ከመቀበሉ በፊት ሲቀርብልዎት ጥያቄው?
ትክክል ነው። ጥያቄው ሲቀርብልኝ ከተለያዩ የህግ ባለሙያዎች ከቅድሞ ዳኞች ጋር ከጠበቆችም ጋር ተነጋግሬያለሁ። እንዳልሽው ያለሁ ከፍርድ ቤት እውነት ነው። ነገር ግን እዚህ የዳኝነቱ የመሪነት ቦታ ትልቁ ስራ መሪነትን የመስጠት ጉዳይ ነው። እንደሚታወቀው እንግዲህ የጠቅላይ ፍርድ ቤት ፕሬዚደንት ስራ አንዱም ያው የዳኝነት ስራ በመሆኑ የዳኝነት ስራ አለበት። ከዛ ውጭ ግን የአስተዳደር፣ የዲፕሎማሲ እንደገና ደግሞ ከአስፈጻሚው ጋር ከህግ አውጪው ጋር መልካም ግንኙነት በመፍጠር የሚሰሩ በርካታ ስራዎች አሉ። ስለዚህ እኔ ፍርድ ቤት ከወጣ በኋላ የተለያዩ ስራዎችን ይሰርቻለሁ፣ ሀገር ውስጥም ይሆን በዓለም አቀፍ ደረጃ እና እነዚህ ያካበትኳቸው ልምዶች ይሄ እዚህ ቦታ ላይ አመራር ለመስጠት በጣም ይረዱኛል ብዬ ነው የማስበው እና ስለዚህ እንዳልሽው ቦታው ከባድ ነው። ብዙ ውስብስብ ጥያቄዎች ያሉበት ነው። ነገር ግን አመራር ሰጥቼ ከሌሎች ጋር ተባብሬ ጠንካራ ፊት ፈጥሬ ጉዞውን እጀምራለሁ ብዬ ነው።
ስለዚህ አሁን እንደተረዳሁት ከእርሶ ችግሮቹን ይረዷቸዋል፣ ችግሮቹን ያውቋቸዋል ማለት ነው?
አውቃለሁ። እኔ በኢትዮጵያ ውስጥ ነው የኖርኩት። ለእኔ ትልቅ አንድ ጥቅም ያለኝ ዓለም አቀፍ ድርጅት ብሰራም ከኢትዮጵያ አልወጣሁም በስራዬ እና ከህብረተሰቡ ጋር ነው የምኖረው። ህብረተሰቡ ውስጥ ነው ያለሁት። ከህግ ባለሙያዎች ጋር እገናኛለሁ እና አለኝ ጠቅላላ ግንዛቤ አለኝ። ይህንን ስል ግን ዝርዝር ጉዳዮች የትኛው ጋር ነው ማነቆ ያለው፣ ምን አይነት ስርዓት ብንዘረጋ ነው መፍትሄ ልናገኝ የምንችለው፣ የተሰሩ ስራዎች መልካም ስራዎች ምንድን ናቸው የሚሉትን ግን ቁጭ ብዬ በዝርዝር ማጥናት እና መረዳት ያስፈልገኛል። ምክንያቱም አዲስ መስሪያ ቤት ማንም ሰው ሲሄድ ችግሮቹ ምን እንደሆኑ ከቀድሞ መሪዎች ጋር መነጋገር ያስፈልጋል። ካሉት ያስተዳደር የሚሆን ዳኞች ጋር በመወያየት ጉዳዩም ግን በጥልቀት መረዳት ያስፈልገኛል። ይሄ እንግዲህ 2-3 ሳምንት ሊያስፈልገው ይችላል እንደው ዝርዝር ሁኔታውን ለማወቅ።
ሌላው እንግዲህ እንዳልኩት የዳኞች ከሙስና ጋር በተያያዘ ከሚነሳው ችግር፣ ፍትህ ለማግኘት የሚወስደው ጊዜ፣ ከሱ ከሚነሳው ችግር በተጨማሪ በዳኞች በኩል ደግሞ በነጻነት የመስራት የዳኞች ነጻነት አለመጠበቅ፣ እንደዚሁም የዳኞች አስተዳደር ጉባኤ የተወከሉት ለምሳሌ ዳኞች አንድ ዳኛ ብቻ መወከሉና በባለስልጣናት መያዙ የዳኞችን ነጻነት ይሻማል የሚል ቅሬታ ደግሞ ይሰማል። በዚህ በኩልስ ይሄ መረጃ አሉት? ይሄንን ጉዳይ ለመዳሰስስ ለመንካትስ ያሰቡት ነገር አለ?
የኃላፊነት ጥያቄ ሲቀርብልኝ የመጀመሪያው ውይይት ያደረግኩት ከኃላፊዎች ጋር የዳኝነት ነጻነት ኢትዮጵያ ውስጥ ለማምጣት መስራት መቻሌን ነው ማረጋገጥ መጀመሪያ የፈለግኩት። ይሄንን አሁን ያለው የመንግስት አመራር ፍላጎቱ እንደሆነ ጥርጣሬ አልነበረኝ። ምክንያቱም እኔ ነጻ ሰው ነኝ፣ የትኛውን ፖለቲካ ወገንተኝነት የለኝም። ስለዚህ እኔ እንደዚህ ኃላፊነት ስጠየቅ ፍርድ ቤቱ ነጻ ፍርድ ቤት እንዲገነባ ኃላፊዎቹ ህዝብ ተወካዮች ምክር ቤትን ጭምር ዛሬ ባደረገው ውሳኔ አረጋግጦልኝ። ከዛ ውጭ በግል ካረኩት ውይይት ሌላ ትናንትና ጠቅላይ ሚኒስትር ዶክተር አብይ አህመድ ፍራንክፈርት ባደረጉት ንግግር ነጻ ፍርድ ቤት ማቋቋም ትልቁ ራዕያቸው የመንግስታቸው ራዕይ እንደሆነ ገልጸዋል። ዛሬን ፓርላማ ምንና የዳኞች አስተዳደር ጉባኤ አወቃቀሩ ምን ይመስላል? ተግባሩ ምንድን ነው? በምን መልኩ ቢሻሻል ነው ወደ ፈለግነው ፍትህን ወደ ህግ ለማድረስ የምንችለው የሚለው ሁሉ እንግዲህ የሚታዩ ናቸው ማለት ነው። እና ይሄ የጋራ ራዕይ ካለ አስፈላጊ እርምጃዎች ሁሉ በሂደት ይወሰዳሉ። መሻሻል ያለባቸው እርምጃዎች ሁሉ ይወሰዳሉ ማለት ነው። መሻሻል አስፈላጊ የሚሆኑ እርምጃዎች ይወሰዳሉ ማለት ነው።
እንግዲህ ዛሬ ለሀገር ውስጥ መገናኛ ብዙኃን አጭር በሰጡት ቃለ ምልልስ በህግ አምላክ የሚለው አባባል የሚከበርበትን የፍትህ ስርዓት ለመገንባት እንግዲህ እንሰራለን ብለዋል። እና ምን ማለት ነው እስቲ ለእኛም ለአድማጮቻችን ያብራሩልን እሱን በተመለከተ።
አዎ እዛ ኢንተርቪው ላይ እንዳልኩት እኔ ድሮ በማድግበት ጊዜ የህግ አምላክ ሲባል ከፍተኛ ክብደት ነበረው። ሰዎች አንድ ሰው የህግ አምላክ ሌላውን ሲል መንገድ ላይ እንኳን ይቆማሉ። ያ ምንድን ነው? የህግን የበላይነት ላይ ህዝቡ ከፍተኛ አመኔታ ነበረው። አሁንም የኢትዮጵያ ህዝብ ህግ ወዳጅ ነው፣ ህግ አክባሪ ነው። ነገር ግን ፍትህ ሊደርስ ስላልቻለ ወደ ህዝቡ ህግ ላይ ያለው እምነት በመጠኑም ቢሆን እየተቀነሰ እየተሸረሸረ መጥቷል። እዛው ኢንተርቪው ላይ እንዳልኩት እንግዲህ ህግ ወረቀት ላይ ብቻ መሆኑ በቂ አይደለም። ህግን ተግባራዊ የሚያደርገው መጨረሻ ላይ ፍርድ ቤት ነው። አንድ ሰው በመንግስት አካል ቢበደል ወይንም ደግሞ በሌላ ግለሰብ ቢበደል መጨረሻ ላይ መፍትሄ የሚያገኘው ከፍርድ ቤት ነው። ፍርድ ቤቶች ደግሞ የተቀላጠፈ ፍትህ፣ ፖለቲካ ጫና እንዲሁም ደግሞ ከሙስና የጸዳ ፍትህ መስጠት ካልቻሉ ህግ ራሱ ትርጉሙን ያጣል ማለት ነው። እና በዚህ ምክንያት እንግዲህ የህግና የፍትህ ግንኙነትንም ህዝቡ እንደገና በአዲስ መልክ እንዲረዳውና ይሄ ግንኙነቱ ትርጉም እንዲያገኝ እንሰራለን ብዬ ነው የማስበው።
እንግዲህ ወይዘሮ መዓዛ፣ ጠቅላይ ሚኒስትር አብይ አህመድ አዲሱን ካቢኔያቸውን ከማቋቋም ጀምሮ ሴቶችን የመሾም ሴቶችን ወደ አመራር ቦታ የማምጣት አካሄድ የፈጠረው እድል ነው ወይስ እርስዎ ብቃት አለኝ ይህንን ቦታ መምራት እችላለሁ እንዳሉት በህግ አምላክ ተብሎ ሰዎች የሚቆሙበትን ህግ የተረጋገጠበትን ወይም የፍትህ ስርዓቱ የሚሻሻልበትን ስርዓት የመገንባት አቅም አለኝ ብለው ያስባሉ?
እኔ በቂ ልምድ በቂ አቅም አለኝ ብዬ አምናለሁ። ጠበቅብኝም ለመፈጸም ሁኔታው ስራው ከባድ ነው። ነገር ግን ከእኔ ከፍተኛ ልምድ በዚህ አካባቢ ያላቸው ሰዎች ሊኖሩ ይችላሉ። ነገር ግን እኔም ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ነገር ከሀገር ውስጥ የሚሆን ከሀገር ውጭ ያለውን እውቀት በመጠቀም ለውጥ ለማምጣት እንችላለን ብዬ ነው የማምነው። የህግ ባለሙያዎች ሀገር ውስጥ ያሉትን በሀገራችን ባለው የፍትህ ሁኔታ ባለው ጉድለት ብዙ የሚቆጩ ናቸው። ብዙ ሰው አስተዋጽኦ ለማድረግ ይፈልጋል። ስለዚህ ያንን የማስተባበርና የዛንድሎ አቅም የመጠቀም የአመራር አቅም ስላለኝ በራሴ በሙሉ እምነት አለኝ ይህንን ኃላፊነት እወጣዋለሁ።
አመሰግናለሁ። ወይዘሮ መዓዛ፣ የመጀመሪያ ቀን ላይ ነው ያገኘኑት። እርስዎም እንደጠቀሱት ደግሞ በጣም ብዙ ጉዳዮች እንደሚጠብቁት ተናግረዋልና መልካም የስራ ዘመን እያልን በቀጣይ ደግሞ ምን አከናወኑ ምን ሰሩ ብለን ጠብቀን መልሰን እንደውላለን። መልካም የስራ ጊዜ ይሁንልዎት። እንዳሉት በህግ አምላክ ሲባል የሚቆምበት ጊዜ እናያለን ብለን ተስፋ እናደርጋለን።
በጣም አመሰግናለሁ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ዘውግን መሰረት ባደረገ የፌዴራሊዝም ስርዓት ምክንያት በተለያዩ የሀገሪቱ ክፍሎች የሚቀሰቀሱ ግጭቶችና የደቦ ፍትህ በኢትዮጵያ የተገኘውን አንጻራዊ ሰላም አደጋ የተጋረጠበት ነው ሲል ሰላማዊ ፓርቲ አስጠነቀቀ። በሀገሪቱ አንድ ትልቅ አማራጭ ፓርቲ ሆኖ ለመውጣትም ራሴን እያዘጋጀው ነው ብሏል። መለስካቸው አመሃ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ ረፋዱ ላይ በአዲስ አበባ ለሚገኙ ኤምባሲዎች ወኪሎችና ለዲፕሎማቲክ ማህበረሰቡ ባዘጋጀው መግለጫ ላይ በወቅታዊ የሀገሪቱ ሁኔታና ፓርቲው አሁን እያከናወንኩ ናቸው ባላቸው ሥራዎቹ ላይ ማብራሪያ ሰጥተዋል። ፓርቲው በሰጠው ማብራሪያ እንዳመለከተው የሀገሪቱን ሁኔታ በስኬትና በስጋት ከፍሎታል። ካለፉት 7 ወራት ወዲህ የተገኙ ስኬቶች ናቸው ያላቸውን የፖለቲካና የህሊና እስረኞችን መፈታት፣ የፖለቲካ ምህዳሩን ለማስፋት የተወሰዱ አዎንታዊ እርምጃዎችን ለምሳሌ የመሳሪያ ትግልን እንደ ፖለቲካ ትግል አማራጭ ይዘው የነበሩ የተለያዩ ኃይሎችን ወደ ሀገር ውስጥ እንዲገቡ ማድረጉና የመሳሰሉትን ጠቅሷል። በኤርትራና በኢትዮጵያ መካከል ከ20 ዓመታት ወዲህ አዲስ የተፈጠረውን የሰላማዊ ግንኙነት ጅምርና በቤተ ሃይማኖቶች ውስጥ ተፈጥሮ የነበረውን መከፋፈል ሽሮ ወደ አንድነት እንዲመለሱ ለማድረግ በመንግሥት የተወሰደውን እርምጃም ሰማያዊ ፓርቲ አመስግኗል። በዚህ አንጻር ግን በአሁኑ ወቅት ዘውግን መሠረት ባደረገው የፌዴራሊዝም ሥርዓት ምክንያት የሚነሱ ግጭቶች ሀገሪቱ ከ7 ወራት ወዲህ ያገኘችውን አንጻራዊ ሰላምና መረጋጋት እያደፈረሱት ናቸው ሲል የሰማያዊ ፓርቲ መግለጫ ያብራራል። እዚያም እዚህም በተቆጡ ወጣቶች የሚወሰደው የደቦ ፍትሕ እርምጃም ከፍተኛ የሰላም ጠንቅ ሊሆን እንደሚችል ያስጠነቅቃል። አያሌ የለውጥ እርምጃዎች ተወስደዋል ያለው ሰማያዊ ፓርቲ እርምጃዎቹን ተቋማዊ ለማድረግ አለመሞከሩን በብርቱ ይነቅፋል። ሰማያዊ ፓርቲ በሰጠው በዚህ መግለጫው እንደሚለው ከሆነ በሀገሪቱ እየተካሄደ በሚገኘው ለውጥ አንድ ትልቅ አማራጭ ሆኖ ለመውጣት እውቅ ከሆኑ የፖለቲካ ቡድኖችና ግለሰቦች ጋር ለመተባበር እና አንድ ትልቅ ፓርቲ ለመፍጠር እየሰራ መሆኑን አስታውቋል። ማብራሪያውን የሰጡት የፓርቲው ሊቀመንበር አቶ የሸዋስ አሰፋ፣ ምክትል ሊቀመንበሩ አቶ ጌታነህ ባልቻና የውጭ ግንኙነት ኃላፊው ዶክተር ሙሉ ዓለም ወርቅ አገኘው በኢትዮጵያ ሆቴል ነው። በመጨረሻም በስፍራው ተገኝተው ከነበሩ የዲፕሎማቲክ ማኅበረሰቡ አባላትና ከጋዜጠኞች ለቀረቡ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የመን ውስጥ በሁቲዎች አማጽያንና የሀገሪቱ መንግስትን እየረዱ ባሉት ሳውዲ መራሽ ህብረት ኃይሎች መካከል ለቀለጠው ጦርነት ሰላማዊ መፍትሄ ለማግኘት ጊዜው አመቺ ነው ስትል ዩናይትድ ስቴትስ ተናገረች። ቪክተር ቢያቲ ያጠናቀረውን ዘገባ ቆንጅታየ ታቀርባለች።
የመን ውስጥ በጦርነቱ ምክንያት በሲቪሎች ላይ የሚደርሰው ጉዳት እየተባባሰ መሆኑ፣ ሰብአዊ ቀውሱም አሰቃቂ ሁኔታ ላይ መድረሱ ስጋቱን እያባባሰው መጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሮበርት ፓላዲኖ በቅርቡ የተባበሩት መንግስታት ድርጅቱ ልዩ ተወካይ ማርቲን ግሪፊት የሰላም ድርድር የሚደረግበትን ሁኔታ የማመቻቸት ስራ እየሰሩ መሆናቸውን አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አሁን ከሳውዲ አረቢያና ከተባበሩት የአረብ ኤሚሬቶች እየተነሱ በአማጽያኑ ይዞታዎች ሲቪሎች በሚኖርባቸው አካባቢዎች በሙሉ የሳውዲ መራሹ ህብረት ጥቃት መቆም እንዳለበት ያሳሰቡት ሚኒስትር ፖምፔዮ በዚሁ ወር ውስጥ የትምምን መገንቢያ ምክክር መጀመር አለበት ብለዋል። የተባበሩት መንግስታት ድርጅቱ ቃል አቀባይ ፋርሃን ሀክ የዩናይትድ ስቴትስን ተማጽኖ በደስታ ተቀብለውታል።
The special envoy will continue to work with all parties to agree on tangible steps.
የሀገሪቱን ህዝብ በሙሉ ግጭቱ ይበልጡን ተባብሶ ሊደርስ ከሚችለው የከፋ አደጋ ለመታደግ በሚያስችሉ ተጨባጭ እርምጃዎች እንዲስማሙ ልዩ ልዑኩ ከሁሉም ወገኖች ጋር መስራታቸውን ይቀጥላሉ። በሀገሪቱ ላለው የፖለቲካ፣ የጸጥታና የሰብአዊ ቀውስ በአፋጣኝ መፍትሄ እንዲፈልጉም ጭምር።
በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የየመን ጉዳይ ኤክስፐርቶች ኮሚቴ አባል የነበሩት ግሬጎሪ ጃንሰን በዚህ የየመኑ ጦርነት እንዲቆም በተያዘው አዲስ ግፊት ሌሎችም ክስተቶች አስተዋጽኦ እንዳደረጉ ነው የሚናገሩት። በቅርቡ የተገደለው ሳውዲ አረቢያዊው ጋዜጠኛ ጃማል ካሾጂ ጉዳይ ሀገሪቱን እየመሯት ካሉት ካልጋ ወራሹ ከልዑል ሞሐመድ ሳልማን ጋር ያላትን ግንኙነት ያሻክረው መሆኑ አንዱ ነው ብለዋል ኤክስፐርቱ። በሌላ በኩል ግን ሳውዲ መራሹ ህብረት በሁቲ አማጽያን ቁጥጥር ስር ባለችው የወደብ ከተማ ሁዴይዳ አካባቢ በሺዎች የተቆጠሩ ወታደሮችን እያሰፈረ መሆኑ ተገልጿል።
ቆንጅትን ለዘገባው እናመሰግናለን። የዩናይትድ ስቴትስ የተወካዮች ምክር ቤት ለብሔራዊ ሳይንስ አካዳሚ ጠንከር ያለ ጥያቄን ይዞ ቀርበዋል ተብሏል። በጠፈር ላይ ካሉ ፕላኔቶች እኛ የምንኖርባት ምድር ላይ ብቻ ፍጡር ነው ያለው ወይስ ከእኛ ጋር የሚመሳሰሉ ማሰብ የሚችሉ ፍጡራን የሚኖሩባቸው ፕላኔቶች አሉ የሚል ጥያቄንም ይዟል ተብሏል። ይህንን ለመመለስ በሀገር ውስጥ ከሚገኙ ተመራማሪዎች ጋር ስራውን ጀምሯልም ተብሏል። ኤሪካ ሴልሴታ በኖተርዳም ዩኒቨርሲቲ ተገኝታ ዘግባለች። መስታወት አረጋው እንደሚከተለው ይዘዋለች።
ሀብል ቴሌስኮፕ አስደናቂ የሆኑ ምስሎችን ከጠፈር ለማሳየት ቢችልም እያንዳንዱን ጥቃቅን ነገሮች የማሳየት ብቃቱ ግን እምብዛም አይደለም። በተለይም በአጽናፈ ሰማይ ውስጥ በሚገኙ በሺዎች በሚቆጠሩ ጋላክሲዎች ውስጥ ሌላ ሕይወት መኖሩንና አለመኖሩን ለማረጋገጥ በቂ ሆኖ አልተገኘም። ጀስቲን ክሬፕ በኖተርዳም ዩኒቨርሲቲ የፊዚክስ ተባባሪ ፕሮፌሰር ናቸው።
ከከዋክብት 10% ከሚሆኑት በጠፈር ላይ ከሚገኙት ፕላኔቶች ውስጥ እኛ ከምንኖርባት ምድር ጋር የሚመሳሰል ቢገኝ በሚሊዮን የሚቆጠሩ ሌሎችም በእኛ የፀሐይ ምህዋር እና ውደት ስርዓት ውስጥ ያለው ሚልክ ዌይ ጋላክሲ ሊኖሩ እንደሚችሉ ያመላክታል ማለት ነው።
ጀስቲን ክሬፕ እንደሚሉት በሚቀጥለው 10 ዓመት ጊዜ ውስጥ በሳይንሳዊ የጥናት ምርምር ዩናይትድ ስቴትስ እንዴትና በምን ላይ ትኩረት ሰጥታ ጠፈር ላይ ጥናቷን እንደምትቀጥል ያተኩራል። በመስከረም ወር ይህንን ተግባራዊ ለማድረግ የሚረዱ ሐሳቦችን የተመራማሪዎቹ ቡድን በዝርዝር አቅርበዋል። በመጀመሪያ ናሳ ጥናቱን ለመቀጠል ተቀማጭነቱ ጠፈር ላይ የሆነ መሳሪያን እንዲያመጥቅ ይጠይቃል። ይህ መሳሪያ በከዋክብት ዙሪያ ከምድር ጋር ተመሳሳይነት ያላቸውን ፕላኔቶች በመከታተል ምስሎችን እንዲልክ ያደርጋል። ወደ ተግባር መለወጥ ግን ቀላል አይሆንም።
If you try to image a planet, you run into several difficulties.
ፕላኔትን በምስል ለመቅረጽ አዳጋች የሚያደርጉ በርካታ ፈተናዎች ይኖራሉ። አንዱ ካንዱ ያለው ልዩነት በጣም ጠባብ ነው። ስለዚህ መጠኑ በትክክል የታወቀ ቴሌስኮፕ ሊኖር ይገባል። ሌላው ምስሉ በምድር ከባቢ አየር ምክንያት ደብዛዛና በግልጽ የሚታይ ካልሆነ ችግሩን የበለጠ ያሰፋዋል።
በጠፈር ላይ ሊገጥሙ ይችላሉ ተብለው የሚገመቱ ፈተናዎችን መቋቋም የሚችሉ መሳሪያዎችን ናሳ ለጥናት ተልእኮ ቢያዘጋጅ ችግሮቹ መቀረፍ እንደሚችሉ የተመራማሪዎቹ ቡድን ያምናሉ። ሁለተኛ ያሰራር ሐሳብ ሆኖ በቀረበው በጠፈር ላይ ተቀማጭ ሆኑ 2 ትልልቅ ቴሌስኮፖችን በማዘጋጀት ከ10 እጥፍ በላይ የሆነ ጥራት ያላቸው ፎቶግራፎች ከሃብል የጠፈር ቴሌስኮፕ ማግኘት መቻል ነው። ይህን ሐሳብ እውን ሊያደርግ የሚችል አዲስ የምርምር መሳሪያ ለመፍጠር ክሬፕና የሥራ አጋሮቻቸው ጥናት በማድረግ ላይ ይገኛሉ። ይህ ውስብስብ የሆነ መሳሪያ ለተመራማሪዎቹ የጥናት ስኬት ከፍተኛ አስተዋጽኦ ይኖረዋል። መሳሪያው ወደ ጠፈር ሲመጥቅ ከመቶ ዓመታት በፊት የነበሩ ሌሎች ፕላኔቶች መኖራቸውን መፈለግ ብቻ ሳይሆን ከምን እንደተሰሩና ፍጡርን ማኖር የሚችሉ መሆናቸውንም ያረጋግጣል። ክሬፕ እንደሚሉት ዘመናት ያስቆጠረውን ጥያቄም መመለስ የሚያስችል ይሆናል።
Are we alone? This is a question that impacts not only science but the
ብቻችንን ይህ ጥያቄ ሳይንስን ብቻ ሳይሆን ስነ መለኮትን፣ ፍልስፍናንና ሌሎችንም የሚነካ ጥያቄ ነው የሚሆነው። ጉጉት ነው። ሰው የመሆን አንዱ አካልም ነው። ምድራችን የተመረጠች ናት? የተለየችስ ናት? ህይወት ያላቸው ፍጡራን የሚኖሩባቸው ሌሎች ፕላኔቶች አሉ? ካሉስ ከነሱ ጋር መገናኘት እንችላለን?
እነዚህን ጥያቄዎች ለመመለስ እጅግ ዘመናዊ የሆኑ መሳሪያዎች መገንባት፣ በዓለም ዙሪያ ካሉ ተመሳሳይ አጥኚዎች ጋር በጋራ መስራት፣ ለጥናቱ የሚረዳውን መዋለ ንዋይ ማሰባሰብ ይጠበቃል። የተመራማሪዎቹ የአሰራር እቅድ በዩናይትድ ስቴትስ ኮንግረስ በጥልቀት ይመረመራል። በሚቀጥለው 10 ዓመት ውስጥ በብሔራዊ ደረጃ በሚያዘው እቅድ ውስጥ በመካተትም ሌሎች ፕላኔቶችን የመፈለግ ስራው ይጀመራል።
አድማጮች፣ በትላንትናው ምሽት ያስተዋወቅናችሁ ጠቅላይ ሚኒስትር አብይ አህመድ በጀርመን ፍራንክፈርት አሬና ስታዲየም ከኢትዮጵያውያንና ትውልደ ኢትዮጵያ የአውሮፓ ነዋሪዎች ጋር ባደረጉት ውይይት ከተለያዩ ማህበረሰብ ተወካዮች ጋር የተነሱ ጥያቄዎችና ምላሾቻቸውን በነገው ምሽት ይዘን እንመለሳለን። እንግዲህ አድማጮች፣ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቢሮ ነው። የስርጭት መሐንዲሷ ቲያን አብራን ነበረች። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Sagale Amerikati.